ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ህዳር 18 2013 ዓመተ ምህረት ዝግጅታችን አሁን ጀመረ። ኢትዮጵያ ህግን ለማስከበርና የህዋትን ወንጀለኛ ቡድን ለህግ ለማቅረብ የምታደርገውን ጥረት የወቅቱ የአፍሪካ ህብረት ሊቀመንበር የሚረዱት በመሆናቸው ያላቸው ምስጋና ጠቅላይ ሚኒስትር አብይ አህመድ ገለጹ። በአብይ ርዕስ ዘገባለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ በአትቪዮ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ የትግራይ ክልል እየተካሄደ ያለውን ወታደራዊ ግጭት በመሸሽ ወደ ሱዳን እየገባ ላለውና ቁጥሩ እየጨመረ ለመጣው ስደተኛ የሚደረገውን የእርዳታ ኦፕሬሽን ለመመልከት የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽነር ፊሊፖ ግራንዴ ወደ ካርቱም ተጉዘዋል። በምስራቃዊ ሱዳን ድንበር በኩል ያቋረጡ የገቡት ስደተኞች ቁጥርም ከ43000 በላይ መሆኑ ተዘግቧል። ሊሳ ሽላይን ከጂኒቫ ለቪኦኤ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
በትግራይ ያለው ሁኔታ ይበልጥ አደገኛ የሆነ መምጣቱንና ቁጥራቸው የበዛ የአካባቢው ነዋሪዎችም ከለላ ፍለጋ ወደ ሱዳን በመሸሽ ላይ መሆናቸው ተገልጧል። ይህም ቁጥሩ የበዛ ተፈናቃይ በሱዳን መንግስትና በረድኤት ድርጅቶች አቅም ላይ ከፍተኛ ጫና እየፈጠረ መሆኑንም ባለስልጣናቱ አመልክተዋል።
ለዚህም ነው ከባለስልጣናት ጋር በመተባበር በመስራት ላይ ለምንገኝ የሰብአዊ ረድኤት ድርጅቶች እየሰጠን ካለናቸው አገልግሎቶች አንዱና በእጅጉ አስፈላጊው የተነጣጠሉ ቤተሰቦችን ማፈላለግ የሆነው። ተነጣጥለው የነበሩ የአንዳንድ ቤተሰብ አባላትን መልሰው እንዲገናኙ ማድረግ ችለናል። ይሁን እንጂ አሁንም ጭንቀታቸው ከኋላ ለቀሩት የቤተሰባቸው አባላት ነው። ግጭቱን ሸሽተው የመጡት ይሰሙት ስለነበረው ተኩስ ያወራሉ። ሌሎች ደግሞ ግጭቱ ይጀመራል ከተባለበት ጊዜ አስቀድመው አካባቢውን ጥለው የወጡ ናቸው።
የመንግስታቱ ድርጅት የስደተኞች ጉዳይ ኃላፊ እየጨመረ የመጣውን ተፈናቃዮች የሚያስፈልጋቸውን እርዳታ ማቅረብና መንግስቱን ለማገዝ በሚያስችል ብቃት ድርጅታቸው መንቀሳቀስ የሚችልበትን ሁኔታ ለመመርመር ካርቱም ላይ ከአገሪቱ ባለስልጣናት ጋር ተገናኝተው በመነጋገር ላይ ናቸው። በሌላ ተያያዥ ዜና ዩኤንኤችሲአር 10,000 ያህል ተፈናቃዮችን ከሱዳን ድንበር በማንሳት ወደ ሌሎች አካባቢዎች ማዛወሩን የተናገሩት የኮሚሽነሩ ቃል አቀባይ ባባር ባሎች ተጨማሪ ስደተኞችን ማስተናገድ የሚያስችሉ ሌሎች የስደተኛ መጠለያ ካምፖችን በመስራት ላይ መሆናቸውን አመልክተዋል። ይሁንና አንዳንድ ስደተኞች ከተነጠሏቸው የቤተሰብ አባላት ጋር ለመገናኘት ሲሉ ከድንበሩ አካባቢ መቆየት የሚመርጡ መሆናቸውን ተናግረዋል። ቁጥሩ የበዛው ተፈናቃይ ጣ የሚያሳስባቸው መሆኑን የተናገሩት የድርጅቱ ቃል አቀባይ አክለውም በተለይ የ500,000 ሰዎች መኖሪያ በሆነችው መቀሌ በግጭቱ መሀል የተጠመዱት ሲቪሎች ደህንነት ጉዳይ ድርጅታቸው በእጅጉ የሚጨነቅበት መሆኑን አክለዋል። ዩኤንኤችሲአር ከሱዳን የስደተኞች ኮሚሽን እንዲሁም ከአካባቢው ባለስልጣናትና ከሌሎች የረድኤት ድርጅቶች ጋር በመተባበር ተፈናቃዩን ለመርዳት የሚያደርገውን ጥረት መጨመሩን አስታውቋል።
አሉላ ከበደን ለዘገባው አመሰግናለሁ። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ የመከላከያ ሰራዊቱ የህግ ማስከበር ዘመቻው የመጨረሻ ምዕራፍ ያሉትን እንዲያጠናቅቅ ትዕዛዝ መስጠታቸውን ተከትሎ የመቀሌ ነዋሪዎች ሊሰነዘር የሚችለውን ጥቃት በመፍራት እየሸሹ መሆናቸውን ዘገባዎች አመልክተዋል። የኢትዮጵያ መንግስት የመቀሌ ነዋሪዎች ከክልሉ መሪዎች ራሳቸውን በጊዜ እንዲያርቁ ሲል ያሳሰበ ሲሆን ጠቅላይ ሚኒስትር አብይ አህመድ በትናንቱ መግለጫቸው የከተማዋ ነዋሪዎች መሳሪያ እየፈቱ በየቤታቸው እንዲከተቱ አስጠንቅቀዋል። መንግስታቸው የሲቪሎችን ደህንነት እንደሚጠብቅም አስታውቀዋል። የተባበሩት መንግስታት ድርጅት እርዳታ ለሚያስፈልጋቸው ሰዎች ሰብአዊ ረድኤት እንዲደርስ መንገድ እንዲከፈት ተማጽኗል። የጠቅላይ ሚኒስትር አብይ አህመድ መንግስት በበኩሉ በሰላም ሚኒስቴር በኩል የሰብአዊ ረድኤት መግቢያ መንገዶች እንደሚመቻቹ አስታውቋል። የአፍሪካ ሀገሮች የኮቪድ-19 ክትባት ዝግጁ በሚሆንበት ጊዜ ለህዝቦቻቸው የሚያደርሱበትን እቅድ አሰናድተው እንዲጠብቁ የዓለም የጤና ድርጅት አሳሰበ። የዓለም የጤና ድርጅቱ ያካሄደው አዲስ ጥናት እንደሚያሳየው ብዙዎቹ የአፍሪካ ሀገሮች በአህጉሪቱ ከምንጊዜውም ይበልጥ ግዙፍ ሊሆን ይችላል የሚባለው የኮቪድ-19 ክትባት ዘመቻ ዝግጁ አይደሉም። የዓለም የጤና ድርጅት የአፍሪካ ዲሬክተር ማትሺሲዶ ሞኤቲ ለክትባት ዘመቻው እቅድና ዝግጅት ማድረግ ወሳኝነቱን አስረድተዋል። በከፍተኞቹ የመንግስታት ባለስልጣናት ደረጃ ንቁና የተቀናጀ አገር አቀፍ ዝግጅት እንደሚያስፈልግም አሳስበዋል። ኤክስፐርቶች ክትባት የመሰራቱ ዜና የሚያስደስት ሆኖ ሳለ ያ የመጀመሪያ ምዕራፍ ብቻ መሆኑ ሊዘነጋ አይገባም እያሉ ናቸው። የአፍሪካ የበሽታዎች ቁጥጥርና መከላከል ማዕከል ዲሬክተር ጃን ኢንካንሴንግሶንግ አህጉሪቱ 1.3 ቢሊዮኑ ህዝቧ ኮቪድን የመከላከል የተፈጥሮ አቅም እንዲገነባ የሚያስፈልገው ደረጃ ላይ ለመድረስ 1.5 ቢሊዮን ብልቃጥ ክትባቶች እንደሚያስፈልጉ አስረድተዋል። የአፍሪካ የክትባት ሂደት ግን እንደ አውሮፓውያን ከመጪው 2021 ሁለተኛው ሩብ ወራት በፊት የሚጀመር እንደማይመስል አስረድተዋል። አብዛኞቹ የአፍሪካ ሀገሮች ከአውሮፓና ከዩናይትድ ስቴትስ ጋር ሲነጻጸር ወረርሽኙን በተሻለ ሁኔታ እንደተቋቋሙት ነው የሚስተዋለው። እስካሁን በአህጉሪቱ በጠቅላላ ቫይረሱ የያዛቸው ሰዎች ወደ 2 ሚሊዮን ገደማ ናቸው። በበሽታው ህይወታቸው ያለፈው 50,000 ሰዎች መሆናቸውን የዓለሙ የጤና ድርጅት መረጃ ያመለክታል። በኢትዮጵያ የኮቪድ-19 ይዞታ ዜና ደግሞ ባለፈው የ24 ሰዓት ጊዜ ውስጥ ኢትዮጵያ ውስጥ 5271 ሰዎች ተመርምረዋል። 769 ሰዎች ላይ ቫይረሱ መገኘቱን ዕለታዊ የጤና ሚኒስቴር መረጃ ያመለክታል። 552 ሰዎች አዲስ አበባ ውስጥ የተገኙ ሲሆን 162 ደግሞ የተገኙት ኦሮሚያ ክልል መሆኑን የታየው። የተቀሩት 55ቱ ከተለያዩ የሀገሪቱ ክልሎች የገቡ አሃዞች ናቸው። 14 ሰዎች በኮቪድ-19 ምክንያት ህይወታቸው እንዳለፈም ተመልክቷል። 11ዱ በአዲስ አበባ፣ 1 በአማራ ክልል፣ 2 ሰዎች ደግሞ በሲዳማ ክልል መሆኑን ነው መረጃው የሚጠቁመው። እስከዛሬ በኢትዮጵያ የኮሮና ቫይረስ ምርመራ የተደረገላቸው ሰዎች ብዛት 1,621,040 የደረሰ ሲሆን ከመካከላቸው 67,506 ከበሽታው ያገገሙ መሆናቸውን የሚኒስቴር መስሪያ ቤቱ መረጃ ጨምሮ አመልክቷል። በዓለም አቀፍ ዜናዎች የብሪታንያው የመድኃኒት ኩባንያ አስትራዜኔካ ለሙከራ በሰራው የኮቪድ-19 ክትባት ማምረት ሂደት ላይ በተፈጠረ እክል ምርመራ ለማድረግ ከመንግስት ተቆጣጣሪዎች ጋር እየተባበረ መሆኑ ታውቋል። የመድኃኒት ኩባንያውና ኦክስፎርድ ዩኒቨርሲቲ ክትባቱ ሙሉ ምጥን ብልቃት ሲሰጥ ከሚያሳየው ውጤት ይልቅ አነስ ተደርጎ ሲሰጥ የተሻለ ውጤት እንደሚያመጣ ማመናቸውን የአስትራዜኒካ ቃል አቀባይ ገልጿል። የኩባንያው ስራ አስፈጻሚ በክትባቱ ላይ ተጨማሪ ሙከራ ማድረግ ማስፈለጉ እንደማይቀር አመልክተዋል። ኩባንያው እስከዚህ የአውሮፓውያን 2020 ዓ.ም ማብቂያ ባለው ጊዜ 4 ሚሊዮን ክትባቶችን ሊያቀርብ እቅድ ያለው ሲሆን ከዚያ በፊት በጊዜያዊነት የተወሰኑ ክትባቶችን ሊያከፋፍል እየተዘጋጀ ባለበት ነው ይሄ ዜና የመጣው። ይህ በዚህ እንዳለ ዩናይትድ ስቴትስ ውስጥ ትናንትና ሐሙስ ብቻ የኮሮና ቫይረስ ተያዦች ቁጥር በ181,000 ጨምሯል። 2,300 ሰዎች ህይወታቸው ማለፉም አብሮ ተገልጿል። ሆስፒታል የገቡትም ከ90,500 በላይ መሆናቸው የተገለጸው። ትናንት የተከበረው ቤተሰብ ከያለበት ተሰባስቦ የሚያሳልፈው የምስጋና ቀን በዓል ታንክስጊቪንግ ለቫይረሱ መዛመት አመቺ ሁኔታ ይፈጥራል የሚል ስጋት ፈጥሮ መቆየቱ የሚዘነጋ አይደለም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የማዕከላዊ ስለላ ድርጅት ሲአይኤ መኮንን በቅርቡ ሶማሊያ ውስጥ አንድ ኦፕሬሽን ላይ መገደሉን ትናንት የዩናይትድ ስቴትስ መገናኛ ብዙሃን አውርተዋል። በምን ሁኔታ እንደተገደለ ዝርዝሩን አልተናገሩም። አንጋፋ መኮንን የሲአይኤ የልዩ እንቅስቃሴዎች ማዕከል የተባለው የድርጅቱን አንዳንድ እጅግ አደገኛ የሆኑ ኦፕሬሽኖች የሚያከናውን ክፍል ባልደረባ እንደነበረ የገለጸው ዘ ኒውዮርክ ታይምስ ጋዜጣ ሲሆን ባለፈው ሳምንት በተካሄደ አንድ ተልእኮ ላይ ቆስሎ ህይወቱ አልፏል ሲል ደግሞ CNN ዘግቧል። CIA በመኮንኑ መገደል ጉዳይ የሰጠው መግለጫ የለም። ዚምባብዌ ውስጥ ያረጀ የወርቅ ማዕድን ማውጫ ጉድጓድ ተደርምሶባቸው የተቀበሩትን ቢያንስ 30 የሚሆኑ ሰራተኞች ለማውጣት የአደጋ ደራሽ ሰራተኞች እየተሯሯጡ ናቸው። የሰራተኞቹ ቤተሰቦች አደጋው ከደረሰበት ከረቡዕ ማታ ጀምሮ በጸሎትና በስጋት እየተጠባበቁ ናቸው። አደጋው የደረሰው ከዋና ከተማዋ ከሐራሬ በስተሰሜን ቢንዲቱ የምትባል ከተማ መሆኑ ታውቋል። እስካሁን 6 ሰራተኞች ማውጣት እንደተቻለ የማዕድን ሰራተኞች ማህበር ፕሬዚደንት አመልክተዋል። ደቡባዊ ማዳጋስካርን ለተከታታይ አመታት አካባቢውን የመታውን ድርቅና የደረሰውን የሰብል ውድመት ተከትሎ በመቶ ሺዎች የተቆጠሩ ዜጎች ደራሽ የምግብ እርዳታ በሚያስፈልግበት ሁኔታ ውስጥ እንደሚገኙ የዓለም የምግብ ፕሮግራም አስታወቀ። ለ3 ተከታታይ አመታት አካባቢውን የመታው የድርቅ ዘንድሮም ከማሳ ላይ ያስቀረው የሚሰበሰብ ሰብል ባለመኖሩ ለረሃብ የተጋለጡ ሰዎች ለቤተሰባቸው የሚቀመስ ፍለጋ እጅግ አደገኛ ከሆኑ ሁኔታዎች ውስጥ መውደቃቸውን ነው ድርጅቱ ያመለከተው። ለረሃብ የተጋለጡ ሰዎች ቁጥር ሲጨምር ህይወታቸውን ለማትረፍ የተለያዩ መንገዶችን ለመጠቀም የሚገደዱ ቤተሰቦችም ቁጥር እንዲሁ ያድጋል ያሉት የድርጅቱ ቃል አቀባይ ቶምሰን ፌሪ ናቸው። ብዙዎችም የቤት እቃዎችን እና ትናንሽ ቁሳቁሶችን እንዲሁም የግብርና መሳሪያዎቻቸውን ከመሸጥ አንስቶ ጥቃቅን ነፍሳትን እስከ መመገብ መድረሳቸውን በመግለጽ የረሃቡን ጥናት አስረድተዋል። የዓለም የምግብ ፕሮግራም አክሎም ረሃቡ በደቡባዊ ማዳጋስካር 10 ክልሎች ውስጥ መስፋፋቱን የገለጸው 1.5 ሚሊዮን ሰው፣ ይህም ከአካባቢው ነዋሪ ህዝብ ከፊል ያህሉ ነው፣ ራሱን ለመመገብ ከማይችልበት ደረጃ መድረሱ ታውቋል። ሴቶችና ህጻናት በረሃቡ በብርቱ መጎዳታቸውንና አስቸኳይ የምግብ እርዳታ የሚያስፈልጋቸው መሆኑንም WFP በመግለጫው አስታውቋል። ቡርኪና ፋሶ ውስጥ በተካሄደው ፕሬዝደንታዊ ምርጫ ፕሬዝደንቱ ሮክ ካቡሬ 58 ከመቶን ድምጽ አግኝተው ማሸነፋቸውን የመጀመሪያ የድምጽ ውጤቶች ያመለክታሉ። ተቃዋሚዎች በበኩላቸው በምርጫው ሂደት ስለነበሩ መዛባቶች በፍርድ ቤት በኩል እንከራከራለን እያሉ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ታየን ለዜናዎቹ እናመሰግናለን። የምታዳምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ አርብ ህዳር 18 2013 ዓመተ ምህረት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አድማጮች፣ የኮሮና ቫይረስ ርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን ወደ ቀደመው ዘገባችን እንለፍ። ኢትዮጵያ ህግን ለማስከበርና የህዋትን ወንጀለኛ ቡድን ለህግ ለማቅረብ የምታደርገውን ጥረት የወቅቱ የአፍሪካ ህብረት ሊቀመንበር የሚረዱት በመሆናቸው ያላቸው ምስጋና ጠቅላይ ሚኒስትር አብይ አህመድ ገለጹ። ህግ የማስከበሩን ሂደትም ለሊቀመንበሩ ልዩ ልዑካን ቡድን ማብራሪያ ሰጥተዋል። መለስካቸው አመሃ ስርስራለው።
ጠቅላይ ሚኒስትር አብይ አህመድ የወቅቱ የአፍሪካ ህብረት ሊቀመንበርና የደቡብ አፍሪካ ፕሬዚዳንት ሴሪል ራፋሞዛ ልዩ መልእክተኛ አድርገው የሰየሟቸውን የቀድሞዋን የላይቤሪያ ፕሬዚዳንት ኤለን ጆንሰን ሰርሊፍ፣ ጆዋኪም ቺሳኖ የቀድሞ የሞዛምቢክ ፕሬዚዳንት እና የቀድሞውን የደቡብ አፍሪካ ፕሬዚዳንት ካግሌማ ሞትላንቴን ዛሬ በጽህፈት ቤታቸው ተቀብለው እንዳናገሯቸው የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። ጠቅላይ ሚኒስትሩ የአፍሪካ ህብረት የወቅቱ ሊቀመንበር ፕሬዚዳንት ሴሪል ራማፎዛ ኢትዮጵያ ማናለብኝነትን እስከ ወዲያኛው ለማስቀረትና የህወሓትን ወንጀለኛ ቡድን ወደ ፍትህ አደባባይ ለመምጣት የምታደርገውን ጥረት ስለተገነዘቡና በእጅጉም ያሳሰባቸው በመሆኑ ምስጋናቸውን አቅርበዋል ሲል የጽፈት ቤቱ መግለጫ ይናገራል። የልዩ ልዑካኑ አባላትም በአፍሪካዊ ወንድማማችነትና ተማማችነት መንፈስ እንዲሁም በሽምግልና አቀራረብ ኢትዮጵያን ባለጸጋና የጸናች ሀገር ሆና በማየት ተስፋ ለጉብኝት በመምጣታቸው አድናቆታቸውን ገልጸውላቸዋል ይላል መግለጫው። እንዲህ ያለው እርምጃ ለአፍሪካ ችግሮች አፍሪካዊ መፍትሄዎች የሚለውን መርህ አጉልቶ እንደሚያሳይ ኢትዮጵያ እንደምትገነዘብ ጠቅላይ ሚኒስትር አብይ አመልክተዋል። በውይይቱ ጠቅላይ ሚኒስትር አብይ በትግራይ ክልል ሕግ የማስከበር ዘመቻው ዳራ ወይንም የኋላ ታሪክ ምን እንደሚመስል ለልዑካን ቡድኑ ማብራሪያ ሰጥተዋል። ከሁለት ዓመታት በላይ ህወሓት ሀገሪቱን የማናወጥ በየስፍራው ሲለኩስ የነበረውን አለመረጋጋት መንግሥታቸው እንዴት ባለ ትዕግሥት ይዞት እንደቆየም በሰፊው አስረድተዋቸዋል ይላል መግለጫው። ጠቅላይ ሚኒስትሩ የፌዴራል መንግሥቱ በሰላማዊ አግባብ ችግሮችን ለመፍታት ያደረጋቸውን አያሌ ሙከራዎችም አመልክተዋል። ይሁንና ታቅዶና ሆን ተብሎ በሀገሪቱ የመከላከያ ኃይል ሰሜን እዝ ላይ የተሰነዘረው ጥቃት በኢትዮጵያ የወንጀል ሕግ መሠረት የሀገር ክህደት በመሆኑ የፌዴራሉ መንግሥት የሀገሪቱን ሕገ መንግሥታዊ ሥርዓት ለመጠበቅ የአሁኑን እርምጃ ለመውሰድ የመጨረሻው ምክንያቱ እንደሆነ በአጽንኦት ማስረዳታቸው ታውቋል። ጠቅላይ ሚኒስትሩ በክልሉም ሆነ በመላ ሀገሪቱ የሕግ የበላይነትን ማስከበር ሕገ መንግሥታዊ ሥልጣንና ግዴታ ያለበት ፌዴራል መንግሥቱ መሆኑን አስረድተው ይህን ማድረግ አለመቻል ደግሞ በሕግ ያለመጠየቅ ባህልን በማስፋፋት የሀገር ሕልውናን ለአደጋ የሚያጋልጥ ነው ሲሉ አጥብቀው ማስገንዘባቸውን መግለጫው ዘርዝረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በኢትዮጵያ በትግራይ ክልል የሚካሄደውን ጦርነት ተከትሎ በሺዎች የሚቆጠሩ ስደተኞች ከሰሜን ኢትዮጵያ ትግራይ አካባቢ ጎረቤት ወደሆነችው ሱዳን በመሰደድ ላይ ይገኛሉ። በሱዳንና በኢትዮጵያ ድንበር መካከል በሚገኘው ራኮባ ስደተኞች ካምፕ ውስጥ ተገኝታ ስደተኞችን ያነጋገረችው የቪኦኤ ጋዜጠኛ ናባ ሙሀዲን ዋሽንግተን ከሚገኘው የቪኦኤ ዘጋቢ ጄሰን ፓቲንከን ጋር ቆይታ አድርጋለች። እንደሚከተለው ወደ አማርኛ መልሰነዋል። በሱዳንና በኢትዮጵያ ድንበር ራኮባ ስደተኞች ጣቢያ ውስጥ ተዘዋውራ ላነጋገረችው የቪኦኤ ጋዜጠኛ ናባ አሁን በካምፕ ውስጥ ያሉት ሁኔታዎች ምን ይመስላሉ የሚል ጥያቄ ቀርቦላት ነበር።
Naba, what are the conditions like?
Actually, it's a very, very bad condition. Despite that, a lot of organizations...
እንደ እውነቱ ከሆነ እንደ ተባበሩት መንግስታት የስደተኞች ጉዳይ ኮሚሽን UNHCR እና ቀይ መስቀል ያሉ ድርጅቶች የእርዳታ ጥረት እያደረጉ ቢሆንም እዚያ ያለው ሁኔታ ግን እጅግ አስከፊ የሚባል ነው። ምክንያቱም እዚያ ያሉት ሰዎች ጦርነትን ሸሽተው ያለምንም ነገር ባዶ እጃቸውን የተሰደዱ ናቸው። የጤንነታቸው ሁኔታም ጥሩ አይደለም። እዚህ ደግሞ ምንም የሚሰጥ የሕክምና አገልግሎት የለም። ነፍሰ ጡር እናቶችና ልጆቻቸው ምንም ሕክምና በሌለበት ሁኔታ ስቃይ ውስጥ ናቸው። እዚህ ካምፕ ውስጥ የወለዱ ብዙ እናቶችም አሉ።
ያነጋገርሻቸው ስደተኞች ስለምን ነገሩሽ? በኢትዮጵያ ያሳለፉት ሁኔታስ ምን ይመስል ነበር?
Everyone has his tragedy, but the common thing is it's a miserable situation. They fled the war.
እያንዳንዳቸው የየራሳቸው አሳዛኝ ታሪክ አላቸው። አንድ የሚያደርጋቸው ነገር ቢኖር ያሉበት አስከፊ ሁኔታ ነው። በትግራይና በፌደራሉ መንግስት ኃይሎች መካከል ከሚደረገው ጦርነትና በየመንገዱ ከሚካሄደው ግድያ አምልጠው እንደመጡ ነው የሚናገሩት። ግድያና በመንደሮች ላይ ያነጣጠረ ጥቃት እንዳለም ይናገራሉ። ወደዚህ የመጡትም ለደህንነታቸው ሲሉ ነው።
ከዚህ ግጭት ተርፈው ስላነጋገርሻቸው አንዳንድ ሰዎች ልትነግሪን ትችያለሽ? ምን ነግረውሻል ለሚለው ጥያቄ ከስደተኞች ያገኘችውን ናባ ስታስረዳ
I met a lot of survivors, like small families, contains of a father, mother and two children. There were some families they lost some of their family members.
በጣም እንደዛ አይነት ሰዎችን አግኝቻለሁ። ለምሳሌ አባት፣ እናትና ሁለት ልጆቻቸው ያሉበት አንድ ቤተሰብ አለ። የቤተሰቦቻቸው አባላት መንገድ ላይ የጠፉባቸውም አሉ። አንዳንድ ሴቶች ከልጆቻቸው ጋር ተለያይተዋል። ብዙዎቹ ደግሞ የአክስት ያጎት ልጅ ወይም ጎረቤታቸው እንደጠፉባቸው የሚናገሩም አሉ። ከሁኔታው ለማምለጥ ወደ ሱዳን ድንበር ሲጓዙ በመንገድ ላይ እንደተገደሉባቸውም ይናገራሉ።
ከተረፉት መካከል የቆሰሉ አሉ።
I met people with knives and axes. in their legs and in their arms.
በቢላዋና በመጥረቢያ እጃቸውና እግራቸውን አካላቸውን የተመቱ ሰዎች አግኝቻለሁ። የህክምና እርዳታ እያገኙ ነው። ነገር ግን በቂ አይደለም። በቂ የህክምና እርዳታ ስለሌለ ወገኖቻቸውን ለመርዳት የትግራይ ሐኪሞች ራሳቸው ሐሻባ በተሰኘ መጠለያ ካምፕ ውስጥ ትንሽ ክሊኒክ አቋቁመዋል። ሐኪሞቹ አብረው የተሰደዱ ናቸው። ነገር ግን በመጠለያ ውስጥ እርዳታ እየሰጡ ይገኛሉ።
ስደተኞቹ ስለሚቀጥለው ሁኔታ ምን አሉ? ለዓለም አቀፉ ማህበረሰብ ሲያስተላልፉት መልእክታቸው ምንድነው? በሚል ለቀረበላት ጥያቄ ከስደተኞቹ ያገኘችውን አስተያየት አስረድታለች።
Some people want to stay in Sudan because they think it's safer for now. They don't think the war will ever have an end. Some people want to be back again to Ethiopia.
አንዳንድ ሰዎች ሱዳን ለጊዜው ደህና ነው ብለው ስለሚያስቡ እዛ መቆየት ይፈልጋሉ። እንዲህ ያሉት ሰዎች ጦርነቱ መቼም ፍጻሜ ይኖረዋል ብለው አያስቡም። አንዳንድ ሰዎች ደግሞ ጦርነቱ ሲያበቃ ማየትና እንደገና ወደ ኢትዮጵያ መመለስ ይፈልጋሉ። አብዛኞቹ ምንም ነገር ስለሌላቸው በመጥፎ ሁኔታ ውስጥ ስላሉ እርዳታ ብቻ ነው የሚጠይቁት። አብዛኞቹ ደግሞ አርሳደሮች ናቸው። እናም በአጠቃላይ ከሱዳን መንግስትም ሆነ ከዓለም አቀፉ ማህበረሰብ የገንዘብና የህክምና ድጋፍ ይሻሉ። ሱዳን ውስጥ ቆይተው ህይወትን እንደ አዲስ መጀመር የማይፈልጉም አሉ። ኢትዮጵያ እንድትረጋጋና እነሱም ተመልሰው የቀደመ ህይወታቸውን መቀጠል ይሻሉ።
አብዛኞቹ ስደተኞች ኢትዮጵያ እንድትረጋጋና እነርሱም ተመልሰው የቀደመ ህይወታቸውን መቀጠል ይፈልጋሉ ብላለች። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እናልፋለን። የህክምና ስነ ምግባር መርሆችን በመከተል ድጋፍ ሲያደርጉ መቆየታቸውን ከአማራ ክልል ጦርነት ወደሚካሄድባቸው ግንባሮች ተጉዞ የተመለሱ የህክምና ባለሙያዎች ገለጹ። የህክምና ባለሙያዎቹ ትላንት አቀባበል ተደርጎላቸዋል ትላለች አስቴር መስካናው በተከታዩ ዘገባ።
በማስከበር ላይ ለሚገኙ መከላከያ ሰራዊትና ለአማራ ልዩ ኃይል የህክምና አገልግሎት ሲሰጡ የቆዩና በመጀመሪያው ዙር ወደ ስፍራው ያቀኑ 11 የጤና ባለሙያዎች ናቸው። ባለሙያዎቹ በሶስት ሳምንት ቆይታቸው ከአብርሃ ጅራ እስከ ሆመራ ድረስ በየአካባቢው የተንቀሳቀሱ ቁስለኞችን በብቃት ሲታደጉ እንደነበር ገልጸዋል። ተልኳቸውን ጨርሰው ከመጡ የጤና ባለሙያዎች መካከል አንዷ ከባህር ዳር ፈለገ ህይወት ሪፈራል ሆስፒታል የሄደችው ሲስተር በላይነሽ ባዩ በቆይታቸው የሙያው ስነ ምግባር የሚጠይቀውን ስብዕና ተላብሰው ከየትኛውም ወገን የመጣውን ታካሚ በእኩል ሲያገለግሉ መቆየታቸውን ትናገራለች።
አብርሃ ጅራ ሆስፒታል በቋሚነት ብንላክም ግን እኛ እስከ ሆመራ ድረስ እየተወረወርን ስራዎችን ስንሰራ ቆይተናል። የጤና ባለሙያ ስቶኝ ይሄ ጠላቴ ነው፣ ይሄ ወዳጄ ነው፣ ይሄ የዚህ ዘር ነው፣ ይሄ ደግሞ የዚህኛው ዘር ነው ብለሽ የምትከፊው አይደል እና እኛ እዛ ቦታ ላይ ስንሄድ ሰው ለይተን ብሄር ለይተን ልናክም ወይም ደግሞ ልናገለግል አይደለም ይሄር ነውና ሙያችን ምን ያክል ረቂቅ እንደሆነ የተረዳውበት አጋጣሚ ነበር። አሁን ያለው ነገር ያሳዝናል። ነገር ግን ሲስተሙ ተስተካክሎ ወንጀለኞች ለፍርድ ቀርበው ንጹሃን በሰላም የሚኖርባት ሀገር ትሆናለች ብዬ አስባለሁ ኢትዮጵያ።
ከዚሁ ሆስፒታል የሄደችው ሰላማዊት አባው ደግሞ በግንባር በቆየችባቸው ጊዜያት በተለይ ከማይካድራው ግድያ ጋር የተያያዘውን ስራ በዘግናኝነቱ እንደምታስታውሰው ትናገራለች።
ማይካድራ ላይ ያየነው ነገር በጣም አስቸጋሪ ነበር። በጣም አሰቃቂ ማለት አስቸጋሪ ሁኔታ ነበር። በህይወቴ እንደዚህ አይነት ነገር አሳልፌም አላውቅም። ያው ከዛ ያመጡልን አምቡላንሶች ከዛ በኋላ አብድራፊ ነበር ከሜስኮች ቦታ ላይ አገልግሎቱን ስንሰጥ የነበረው። ያው እኛ በመሄዳችን ብዙ ሰዎችን ከመሞት ድነዋል ብያስባለሁ። ምክንያቱም በጣም በህብረት ነበር የምንሰራው። ብዙ የተጎዱ ሰዎች ነበሩ፣ ከአቅም በላይም ነበረ። ያው አስቸጋሪ ሁኔታ አሳልፈናል። ጠዋት ምግብ ሳንበላ ነበር የሄድ ነው። ከዛ በኋላ ሙሉ ቀን ስንሰራ ውለን ማታ ነው የተመለስነው። ያው የተጎዱት ሰዎች ብዙዎቹ በጣም አሰቃቂ ነበር። አንገታቸው ላይ ተመተዋል፣ እግራቸው ተሰብሯል። እናት ልጇን አጣ፣ እሷም ተመትታ መጣለች። ያው ህክምና ነጭ የምንለብሰው ከምንም ነገር ንጹህ ነው የሚለውን ነገር ኤክስፕሌን ለማድረግ ነው እና የመጣውን በእኩል አይን ነው ስናገለግል የነበረው። ምንም አይነት መድሎ ሆነ መለየ የለውም።
የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብቴ ሀገራዊ ተልኳቸውን በብቃት ለተወጡና እየተወጡ ላሉ የጤና ባለሙያዎች ምስጋና አቅርበዋል።
እናንተ ብዙ አቅማችሁ አድናችኋል። ለወገናችሁ አለኝታነታችሁን አሳይታችኋል። ለቃላችሁ ታምናችኋል እና ታሪክ ሁሌም ሲያስታውሳችሁ ይኖራል። ሌሎች የድንገተኛ ህክምና ምላሽ ሰጪ ቡድኖችን በተለያዩ ሆስፒታሎችና ጤና ጣቢያዎች በምዕራብና በምስራቅ አማራ በኩል አስተማርተናል። በቅድና በቅንጅት ስለሰራን በድንገተኛ ህክምና ስራችን በጥሩ ሁኔታ እያከናወን እንገኛለን። ሌሎች የጤና ስራዎቻችንም አልተጎዱም።
የአማራ ክልል ጤና ቢሮ በህግ ማስከበር ዘመቻው የሚያገለግሉና አሁን የተመለሱትን የሚተኩ ሁለተኛ ዙር ባለሙያዎችን መላኩን ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው።
አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የአህጉሪቱ ከፍተኛ የህክምና ባለሙያዎች እንደሚሉት አፍሪካ ለሁለተኛው ዙሩ የኮሮና ቫይረስ ወረርሽኝ እየተሰናዳች ነው። ባለሙያዎችና መንግስታት በበኩላቸው ስኬታማ መሆናቸው እየተነገረላቸው ባሉት የክትባት ሙከራ ዜናዎች እየተደሰቱ መሆኑን ይናገራሉ። ክትባቱም በአፍሪካ እንደሚሰራጭም ተስፋ ተደርጓል። በዚህ ዙሪያ የቪኦኤ ዘጋቢ አኒታ ፖል ያሰናዳችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
ሁለተኛው ዙር የኮሮና ቫይረስ ወረርሽኝ መቃረቡ እየተነገረ ባለበት በዚህ ወቅት የአፍሪካ ከፍተኛ የጤና ባለስልጣናት ዝግጅት ማድረጋቸውን እየገለጹ ነው። በቅርብ ሳምንታት ውስጥ በአህጉሪቱ አንቲጀን የተባለው ቫይረስ ወይም ኢንፌክሽን በሰውነት ውስጥ መኖሩን የሚያመለክት አንቲጀን ቴስት የተባለውን ፍተሻ ለማድረግ 2.7 ሚሊዮን ፈጣን የሙከራ መፈተሻዎች መሰራጨታቸው ተነግሯል። የጤና ባለሙያዎች እንደሚሉት እየወጡ መሆናቸው ከተነገረላቸው አዳዲስ ክትባቶች ውስጥ በሁለተኛው የ2021 አጋማሽ ላይ ከአፍሪካ 60 ከመቶ የሆነው ክፍል የክትባቱ ስርጭት እንደሚደርሰው ይገምታሉ። የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል ዲሬክተር የሆኑት ዶክተር ጆን ንኬንሶንግ የክትባት ስርጭት ተግባራዊ የሚሆነው አፍሪካውያኑ መሪዎች እንደሚያደርጉት ጥረት ነው ብለዋል።
And that will also require that we mobilize up to about 10 to $12 billion, including the cost of
ክትባቶቹን የመግዛት ወጪዎችን ጨምሮ ለስርጭትና ለማዳረስ ከ10 እስከ $12 billion ማሰባሰብ ይጠይቀናል። ያ ደግሞ ማሟላት ከምንፈልገው 60 ከመቶውን ይይዛል። በዚህ ዙሪያ የሚሰሩና አጋሮቻችን ሁሉ እንዲያውቁልን የምንፈልገው እንደ አህጉር ያ ምኞታችንና ግባችን መሆኑን ነው።
ዶክተር ጆን ክትባቶቹ በአፍሪካ የበለጠ ፍተሻ እንዲደረግባቸው ባለሙያዎች ጠንክረው እየሰሩ መሆኑን ተናግረዋል። ይሁን እንጂ ዶክተሩ አጽንኦት ሰጥተው የገለጹት በአንዳንድ አገሮች ውስጥ የኮቪድ-19 ቁጥር እየጨመረ ሲሄድ፣ በደቡብ አፍሪካ፣ በኬንያና አልጄሪያ የመሳሰሉት አገሮች ደግሞ እየተቆጣጠሩት የሄዱ መሆኑን አስታውቀዋል።
We are not seeing hospitals being overwhelmed with covid patients. That is clearly what
ሆስፒታሎች በኮቪድ ህሙማን ሲጨናነቁ ያየን አይደለም። አሁን በግልጽ የሚታየው እውነት አርሱ ነው። በመጀመሪያው ወረርሽኝ ወቅት እንደዚህ አይነት ማዕበል አለማየታችን ተስፋ ሰጥቶናል። ያ ማለት ግን በሁለተኛ ዙር አያገረሽም አይመጣም ማለት አይደለም። የሚነግረን ነገር ቢኖር መዘጋጀት ያለብን መሆኑን ብቻ ነው። ሶስቱን ነገሮች ማለትም ሙከራዎችን፣ የንክኪዎችን ክትትልና የጤና እንክብካቤዎችን ማድረግ ያለብን መሆኑን ነው።
በአህጉሪቱ የዘመን መለወጫ በዓል እየተቃረበ መምጣቱን ያስተዋሉት ዶክተር ጆን የሚከተለውን ማሳሰቢያም ሰጥተዋል።
Do not relent in wearing masks.
የአፍና የአፍንጫ መሸፈኛ ማድረጉን አለመጠራጠር ነው። በመላ አፍሪካ ባደረግናቸው ጉብኝቶች የተገነዘብነው አንድ ነገር ቢኖር ሰዎች በበቂ ሁኔታ የአፍና የአፍንጫ መሸፈኛ እያደረጉ አለመሆናቸውን ነው። ያ እጅግ በጣም አደገኛ ነገር ነው። አንዱም ስጋቴና ፍርሃቴ ይህ ሁኔታ ከጀመረ ጊዜ አንስቶ ወረርሽኙን ለመቀነስ የከፈልነው መስዋዕትነትና በሂደቱም ያገኘነው ውጤት እንዳይጠፋ ነው። በዚህ ወቅት የምናመነታ ከሆነ ወረርሽኙ በጥቅምት ሲጀምር ወደ ነበረበት እንመልሰዋለን ያልነው ነገር ቀርቶ ያስመዘገብነው ውጤት ሁሉ ሙሉ ለሙሉ ሊመክን ይችላል።
የአፍሪካ ከፍተኛው የህክምና ባለሙያ ያሉት ይህንን ነው። የአፍና አፍንጫ መሸፈኛ ጭንብላችሁን አድርጉ፣ እጃችሁን ታጠቡ፣ ርቀታችሁን ጠብቁ፣ ጥንቃቄም አይለያችሁ።
ደረጀ ደስታንና እንግዳውን እናመሰግናለን። አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 202-205-9942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ትስታ በላቸው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እንለፍ። በአዲስ አበባ ከተማ ከ1997 ዓመተ ምህረት ጀምሮ ባሉት አመታት ከ1352 ሄክታር በላይ መሬት በህገ ወጥ መንገድ መያዙንና ከ79000 በላይ ቤቶች ደግሞ በህገ ወጥ መንገድ መገንባታቸውን በአጠቃላይ በህገ ወጥ የመሬት ወረራና ግንባታ ላይ ሲደረግ የነበረ የጥናት ግኝት ይፋ አድርጓል። በመክክሩ ላይ የተገኙት የአዲስ አበባ ምክትል ከንቲባ ዳነች አበበ የጋራ ሀብት መጠቀሚያ የሆነውን መሬት በህገ ወጥ መንገድ ያዙ አካላት ላይ አስፈላጊው ህጋዊ እርምጃን በመውሰድና በወረራው የተያዙ መሬቶችን ወደ መሬት ባንክ በማስገባት የመመለስ ስራ ይሰራል ብለዋል። ከአንድ ወር በፊት ህገ ወጥ የመሬት ወረራን አስመልክቶ ጥናት ማካሄዱን የገለጸው የኢዜማ ፓርቲ በበኩሉ ጥናቱ ተጠያቂነትን ያመላከተ አይደለም ብሏል። ፀሐይ ዳምጠው ተጨማሪ አላት።
ባለፉት 16 ዓመታት ማለትም ከ1997 ዓመተ ምህረት ጀምሮ በአዲስ አበባ ከተማ ሲካሄድ የቆየውን የመሬት ወረራ አስመልክቶ የከተማ መስተዳደሩ ጥናት ሲያደርግ ቆይተው አገኘው ያለውን ውጤት ይፋ አድርጓል። አቶ ቢኒያም ምክሩ የአዲስ አበባ ከተማ ከንቲባ ጽህፈት ቤት ምክትል ኃላፊ ናቸው። እርሳቸው የጥናቱ ውጤት ነው ብለው እንደገለጹት የመሬት ወረራው ሰንበትበት ብሏል።
ህገወጥ መልኩ የመንግስትና የስልን መሬት በቡድን ጭምር በመሄድ ወረራ የማካሄድ ስልባል ያለው ይሄ በኋላ የምናየዋለን። ይሄ በቡድን የሚደረገው የመሬት ወረራ በቡድን የሚመጡ ሰዎች ከአንድ አካባቢ የሚመጡ ሰዎች ናቸው። ከአንድ አካባቢ መጥተው አንድ ቦታ ላይ መሬት ወረው ቤት በመገንባት ህገወጥ ድርጊት የሚፈጽሙበት ሁኔታ ነው ያለው። አንዳንዶቹ እነዚህ መንደር የተመሰረተባቸው አካባቢዎች ሰዎቹ በመጡባቸው ዞኖችና አካባቢዎች ስም እስከ መጠራት የደረሱበት ሁኔታም እንዳለ በጥናታችን ላይ ለማየት ሞክረን ነው። ሌላው በህገወጥ መንገድ መሬትን አስፋፍቶ መያዝ ተስተውሏል። ይሄ በግለሰቦችም ተፈጽሟል፣ በሪል ስቴት አልሚዎችም ጭምር የተፈጸመ ነው ማለት ነው። በሶስት ካታጎሪ ከፍለን ለማየት ተሞክሯል።
በቅርቡ በአስሩም ክፍለ ከተሞችና ወረዳዎች በተካሄደው ከህገወጥ የመሬት ወረራና ግንባታ ችግሮችን ለማጥራት የጥናት ግኝት መሰረት በ632 ቦታዎች ከ1352 ሄክታር በላይ መሬት በህገወጥ መንገድ መያዛቸውን የገለጹት አቶ ቢኒያም በተጨማሪም 79112 ቤቶች በህገወጥ መንገድ መገንባታቸውን አስረድቷል። አቶ ቢኒያም አክለውም ከአንድ ወር በፊት ኢዜማ አዲስ አበባ መሬት ወረራ ላይ አጠናው ብሎ ያወጣውን ጥናት አስመልክቶ በከተማ መስተዳደሩ ጥናት የተገኘውን መረጃ አብራርቷል።
በአጠቃላይ ከቀረቡት 19 ቦታዎች ውስጥ በኢዜማ ሪፖርት ላይ ከቀረቡት 19 ህገወጥ ናቸው ተብለው ከቀረቡት ቦታዎች ውስጥ 14 ቦታዎች ህጋዊ የሆኑ መሆናቸውን በተጨባጭ መረጃ አረጋግጠናል ማለት ነው። የተቀሩት 5 ቦታዎች ግን ሶስቱ ቦታዎች ባልተቀረበው ሪፖርት ጋር የተቀራረበ ህገወጥ ድርጊት የተፈጸመባቸው መሆኑን እኛም አጣርተናል። የተቀሩት 2 ቦታዎች ግን ቅድም እንዳነሳሁት ሰፋ ያለ የካሬ ሜትር ልዩነት ያላቸው ናቸው። ነገር ግን ህገወጥ ድርጊቱ እንዳለ ታይቷል። በድምሩ ሲታይ ከመሬት ወረራ ጋር በተያያዘ ችግሩ ቢኖርም ከባልተቀረበው ሪፖርት ጋር ግን የመረጃ ልዩነት እንዳለ ለማየት ችለናል።
የኢዜማ ፓርቲ የድርጅት ጉዳይ ኃላፊ አቶ ዋሲውን የአዲስ አበባ ከተማ አስተዳደር ይፋ ያደረገው የከተማ መሬት ወረራ ላይ ተከታዩን ሀሳብ ሰጥተዋል።
እኛ ባደረግነው ጥናት በዚህ 2 ዓመት ውስጥ የተደረጉ የመሬት ወረራን በተመለከተ ያጠናነውን ነው ያቀረብነው። ትኩረት የሚያደረግነው በብዛት እሱ ላይ ነው። እንደተባለው እነሱ በእኛ ስልጣን ላይ በመምጣታችን በፊት ከለውጡ በፊት የተደረገ ወረራ ነው ያለው። ግን አዲስ አበባ ላይ ከለውጡ በፊትም ከለውጡ በኋላም እንደውም በዚህ ሁለት ዓመት የተደረገ የመሬት ወረራ በስፋቱ እስከዛሬ ከተደረገውም በላይ መሆኑን ነው የእኛ ጥናት ያሳየው። ይህንን ያደረጉ አካላት እዛው በየክፍለ ከተማ ያሉ አስፈጻሚዎች፣ ደላሎች እና ከፍተኛ አመራሮች ጭምር በዚህ ሂደት ውስጥ የተሳተፉበት መሆኑን በጥናታችን ላይ አስቀምጠናል። እንጂ እንደሚባለው ዝቅተኛ ነው፣ በዚህ ሁለት ዓመት የተደረገ አይደለም የሚለው የሚያስኬድ አይደለም። ግን እኛ የጠበቅነው የነበረው እኛ እንደ ፖለቲካ ፓርቲ ውስን ነው አቅማችን፣ በጣም ጥቂት ቦታ ነው ያገና ነው። መንግስት እንደ መንግስት ብዙ ሪሶርስ አለው፣ ብዙ የሰው ኃይል አለው። በከፍተኛ ደረጃ ጥናት አካሂዶ ከዚህ በተሻለ ውጤቱን ይገልጻል የሚል ነበር ያለን። ግን እየሆነ ያለው በእኛ ጊዜ የመሬት ወረራ አልተካሄደም፣ በእኛ ጊዜ በነበረው ነው ወረራ የተካሄደው የሚል ራስን ከተጠያቂነት የሚያሽሽ ሪፖርት ነው ያየ ነው።
በከተማ በመሬት ላይ የሚደረገው ህገወጥ ተግባር ለስራ እድል ፈጠራና ለፍትሐዊ የሀብት ክፍፍል እንዲሁም በአጠቃላይ ለከተማው እድገት ማነቆ ነው ሲሉ ወይዘሮ አዳነች አቤቤ ተናግረዋል። በሪል ስቴት ስም በህጋዊነት ከተሰጣቸው ቦታ ውጪ ሌላ ቦታ በመውረርና በማስፋፋት እንዲሁም ለሌሎች ግለሰቦች ማስተላለፍ ወደ መሬት ባንክ የገቡና ለአረንጓዴ ስፍራ ተብለው የታጠሩ ቦታዎችን በቡድን በግለሰቦችና እንዲሁም በባለ ሀብቶች መሬት የማስወረር ዝንባሌዎችም እንደምስተዋሉም ተገልጿል። በከተማ በመሬት ላይ የሚደረገውን ህገወጥ ተግባር ለማስቆም እየተሰራ ነው ያሉት ወይዘሮ አዳነች አቤቤ በየደረጃ ላሉት የመሬት ሴክተር አመራሮች መልእክት አዘል ማሳሰቢያ አስተላልፈዋል።
መሬት ላይ የሚደረግ ህገወጥ ድርጊት፣ ህገወጥ የመሬት ወረራ ሁላችንም ተጎጂ ያደርጋል። ለኢትዮጵያዊ ክፍልም ተጨማሪ እና ዋነኛ ምክንያት መሆኑ የቻለው የመሬት አስተዳደራችን የተወሰኑ ቡድኖችን ባለሀብት እያደረገ በመጨረሻ ሁላችንም የችግሩ ሰለባ የችግሩ ተጎጂ እያደርገናል የሚል የጋራ አቋም ካልያዘ አንዱ መሬት ወረራን ትክክል አይደለም ብሎ ለማስቆም የሚጥር፣ ሌላው ደግሞ ለህገወጥነት ጠበቃ ሆኖ ሽፋን ለመስጠት ጥረት የሚያደርግ ከሆነ ምንለውን ውጤት እናመጣ አንችልም።
ሁሉም የመሬት ሴክተር የሚመለከታቸው ስራው እዚህ ስላላቸው ላሳስብ የምወደው ከዚህ በፊት እንደነበረው ጠቅሜ ልጠቀም በሚል ሁኔታ የመሄድ ሀሳብ ያላችሁ ካላችሁ እርምጃ መራመድ እንደማትችሉ ልነግራችሁ እወዳለሁ።
የመሬት ወረራን በተመለከተ የሚካሄደው ውይይት ከባለድርሻ አካላት ጋር እንደሚቀጥል ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በውጭ አገር የሚገኙ ኢትዮጵያውያን የጸረ ኮቪድ-19 ዘመቻ ከፍተኛ የአማካሪዎች ምክር ቤት ወቅታዊውን የኢትዮጵያ ሁኔታ በሚመለከት የአቋም መግለጫ በሚል ያወጣውን ጋዜጣዊ መግለጫ ተንተርሶ የተካሄደ አለመለለስ ነው ተከታዩ። 21 የቡድኑ አባላት ስማቸውን አስፍረው ያወጡትን ይህን መግለጫ ለማውጣት የበቁበትን ምክንያትና የመግለጫውን ይዘት አስመልክቶ ለወትሮ በሚያቀርቧቸው ሙያዊ ትንታኔዎች ከሚታወቁት የሕክምና ባለሙያዎች ሁለቱን ጠይቀናል። አሉላ ከበደ ነው ያነጋገራቸው።
ፕሮፌሰር ዮናስ እንዳለገዳ ከስካትስዴል አሪዞና፣ ዶክተር ገበየው ተፈሪ ከዚህ ከዋሽንግተን ዲሲ። የአማርኛውን ስያሜ ነው የምወስደው። በውጭ ሀገር የሚኖሩ ኢትዮጵያውያን የኮቪድ-19 ከፍተኛ አማካሪዎች ቡድን ኢትዮጵያን ኮቪድ-19ን ለመከላከል ቀደም ብሎ የተቋቋመ ድርጅት ወይም የባለሙያዎች ስብስብ ነው። በርካታ ወራት ሆኖታል። በተለያየ ጊዜም የማነጋገር እድል አግኝተናል። ዛሬ ታዲያ የተገናኘ ነው ለየት ባለ ሁኔታ ውስጥ ነው። በእርግጥ ኢትዮጵያም ለየት ባለ ሁኔታ ውስጥ ነው ያለችው። የኮቪድ-19 ጉዳይ ሳይሆን ወቅታዊ የኢትዮጵያን ሁኔታ በሚመለከት የአቋም መግለጫ ይላል። በጥቅምት 24 2013 ዓ.ም በሰሜን እዝ ላይ የደረሰው ጥቃት ያሳደረባችሁን ስሜት በመግለጽ ነው የሚንደረደረው ጽፏችሁ። 7 ነጥቦችን ይዟል። እስኪ የመግለጫችሁን ይዘት ከመመልከታችን አስቀድሞ ይህን መግለጫ ለማውጣት እንዴት በቃችሁ የሚለውን ብንመለከት፣ አብዛኞቻችሁ የልዩ ልዩ ሕክምና ባለሙያዎች ያላችሁበት በሌሎች የተለያዩ የሙያ መስኮች የታወቁ ባለሙያዎች፣ የኢኮኖሚ ባለሙያዎች፣ የስታቲስቲክስ ባለሙያዎች በውስጣችሁ አሉ። ታዲያ ከዚህ ቀደም ላለፉት 20 ዓመታት አብዛኞቻችሁ የምትሳተፉበት ፒፕል ቱ ፒፕል የተባለውን ጨምሮ የዓመቱን የምታደርጓቸውን ሕክምና ነክ ጉዳዮች ላይ የሚያተክሩ ስብሰባዎች እንከታተላለን። በኢትዮጵያ የተለያዩ ሕክምና ስራዎችን በተግባር ከመስራት አደጋዎች ሲኖሩ ከሚደረጉ እንቅስቃሴዎች ባሻገር ፒፕል ቱ ፒፕል ላይ በይበል በኢትዮጵያ ጉዳይ ላይ በግለሰቦች የሚጻፍ ጽሁፍ በምናየው ኢትዮጵያ ዘውግ ለይቶ የተነጣጠረ ጥቃት ያደረሰውን ጉዳት በመቃወም ጽሁፍ አውጥታችሁ ነበር። እንደ አቋም ሲወጣ ይህ ሁለተኛው መሆኑ ነው። አይነተኛ የሆነ ጽሁፍ በመግለጫ መልክ ስታወጡ እንዴት ይሄ ሊወጣ በቃ ከዚህ ከተለምዶ አሰራራችሁ ወጣ ብላችሁ ምንድን ነው እንድጽፉ ያበቃችሁ? ዶክተር ገበየው እርስዎ ይጀምሩ።
እሺ፣ በጣም አመሰግናለሁ። እንግዲህ በኮቪድ ላይ ነው እንዳልከው የኛ ምክርና ምክክር። ግን ኮቪድን ስታይ የህዝብ ችግርና የህዝብ እንቅስቃሴ እንድታይ ያስገድድሃል። ይሄ ሁኔታ ሲፈጠር ወደዚህ አቋም ከመድረሳችን በፊት መጀመሪያው አረጉድ ያልነው ኮቪድ እንግዲህ አንዱ የሚተላለፍበት መንገድ ሰዎች በብዛት የሚገናኙበት ቦታ ነው። ይሄ ብዙ በሺዎች የሚቆጠሩ አሰባስቦ የሚያንቀሳቀስ ከአንድ ቦታ ወደ ሌላ ስለሚወስድ በኮቪድ ምክንያት የሚመጣው አደጋ በጣም ታየንና እዛ ላይ እያስተዋል። ግን ይሄ አደጋ ደግሞ እንዲህ አይነት በወቅቱ የተከሰተ ሁኔታ እንዴት ተፈጠረ? ዝም ብለንስ የምናየው ነገር ነው ወይ? የሚከለክል ህግ የለም። እኛ ባለሙያ ስለሆን ስለ ሀገሪቱ መጨነቅና ማሰብ። ዶክተር ዮናስ ኢትዮጵያ ከሌለች የኢትዮጵያ ኮቪድ አማካሪ መሆን አይቻልም የሚል ሴንቴንስም አለው። እሱንም አሰብን። ከዚህ በፊትም በአርቲስት አጫሉ ግድያ ላይ ኮንሰንሰስ ያለው ሜጀር የሆነ መግለጫ እንድንጽፍ ስላደረግን ተለይተን በታዛቢ የሆነ የምናየው ነገር አይደለም። ለእኛ እንደው ሰውን የሚጎዳ ነገር ቫይረስ የሚሆን ራሱ ሰው አቋም ማውጣት አለብን። የእውነት ከሆነ ነገር ዶክተር ዮናስም ራሱ ይገልጻል። የሰው ህይወት የተወሳሰበ ነው፣ ሳይኮሎጂካል እንትንም አለው። እዛ ላይ አደጋ የሚደርስ ነገር እያየን ዝም ማለት አንችልም። እንደ ሕክምና ባለሙያ ደግሞ በሽታ ነው የምናክመው። አሁን የህብረተሰብ በሽታ ላይ ፎከስ አደረግን እንጂ በሽተኛ ሲመጣ መጀመሪያ በሽተኛው እናያለን፣ ከዛ ቀጥሎ በሽታውን ያመጣውን ነገር አድሬስ እናደርጋለን። በዛ መልክ ሲዝንድ የሆኑ ባለሙያተኞች ትልልቅ ሰዎች ነው ያሉበት መድረኩ እና በዚህ ነገር ላይ አቋም እናውጣ፣ እንነጋገር። ምንም እንኳ አንድ ሁለት እንዲህ እንበልም አልተባለ፣ ሁላችን በልባችን ያለ ነገር ስለሆነ አገሪቱ አደጋ ላይ መሆኑን ስለተረዳን ደግሞ አንዱ ጥሩ ነገር ምንድን ነው፣ ጥሩ አይባልም ይሄ የተፈጠረው ነገር ብዙ ጊዜ ተከምሮ ተበላሽቶ ይቆይና መስቀለኛ መንገድ ላይ ይደርሳል። ያ መስቀለኛ መንገድ የሚቀጥለውን ሁኔታ የሚወስን ነው። እዛ ላይ ገብተን እኛ የሚሰማን እንደ ዜግነት እንደተወላጅ ካልተናገርን ካለፈ በኋላ ወይኔ ማለቱም ራሱ ከአግባብ አይደለም እና እነኚህ የተለያዩ ምክንያቶች በአእምሯችን ስላሉ ድርጊቱንም ስላየን እኔ አመለካከት ሁላችን የምንለው ለአንድ ነገር ወደ ፍርድ ከመሄድ በፊት መጀመሪያ ድርጊቱን ነጥሎ ማየት ነው። ነጻ ትሆናለህ ድርጊቱን ስታይ። በሰው ህይወት በሰው ንብረት ላይ የሚፈጸም ድርጊቱን ብቻ ስታይ ይሄ መጥፎ ነው አይደለም ትላለህ። ከዛ በኋላ ወደ አድራጊው ትሄዳለህ። ብዙ ጊዜ ሰዎች ከአድራጊው ጀምሩና ድርጊቱን ወደ መካድ ይሄዳሉ። እኛ ያደረግነው እንደ ባለሙያ በሽታውን አይተን በሽታውን ያመጣውን ነገር አድሬስ እናደርግ በሚል ነው። በዛ መልክ ነው አቋም መግለጫ የተጻፈው።
መልካም፣ የጽሁፋችሁን ይዘት ገፋ አድርገን እንመለከታለን። ፕሮፌሰር ዮናስ ወደ እርስዎ ልመለስና ቀደም ሲል ዶክተር ገበየውም ጠቀስ አድርገውታል በግሉ በማስታወሻው የጻፉትን ኢትዮጵያ ከሌለች ኮቪድ ምኑን እንዋጋለን የሚለውን እዛው ጽሁፎ ላይ በአማርኛ በግርድፍ በአጭሩ ሲመለስ ከፖለቲካ እንርቃለን ከኢትዮጵያ ግን ፈጽሞ የሚል ጽፏል። የፖለቲካ ርዕዮት ሳይለየን የሙያችን አይነት ሳይለየን እንዲህ ያለ ሁኔታ መሳተፍ ያለብን ነው የሚል አስተያየትም አለው። ከዚህ ውጭም የተለየ ሀሳብ ያላቸው ሌሎችም ሀሳብ ይሰጣሉና እስኪ እርሶ ቀደም ብለው የጻፉትን በዚህ ሰዓት እንዴት ተጻፈ? እዚህ ጽሁፎ ላይ እንደገለጹት የፖለቲካ አስተያየት ሳይገድበን የተለያየ አስተሳሰብን ቢኖረን ከፖለቲካ እንራቅ እንጂ ከኢትዮጵያ እንርቅም የሚለውንም አስተያየቶን ጨምረው።
አመሰግናለሁ ሎላ። ዶክተር ገበየው እንግዲህ በማካሪ ምክር ቤት ውስጥ የኮቪድ የተላላፊ በሽታ ዋናው ኤክስፐርት አዋቂ ናቸው። እሳቸው ናቸው ከጤና ጥበቃም ጋራ የእኛ ግንኙነት ኃላፊ። እውነት ለመናገር እኛ ይህን አቋም መግለጫ እናወጣለን የሚል ግምት አልነበረንም። ምንድን ነው ያደረግነው? ኦብዘርቭድ ቢሄቪየር፣ ቅድም ዶክተር ገበየሁን ያለው በተጨባጭ የታዩ ባህሪዎች፣ ድርጊቶች ናቸው። ሁላችንም ሳንመካከር አንድ አይነት እንድናስብ ያደረገ ነው። ምንድን ነው አንደኛ በጥቅምት 23 ወይም በፈረንጆቹ ኖቬምበር 2 የትግራይ ክልል መሪ እሳቸው ባልተለመደ ሁኔታ እና በጣም ኮስተር ባለ መንገድ አድዋም እዚህ ነው ያለው፣ እዚህ እንቀብረዋለን፣ እንደዚህ አይነት በእንግሊዝኛው ቋንቋ በሊጀረንት አይነት አነጋገር አሳዩ እና ብዙ ሰው አስገርመዋል፣ እኛም አስገረመን። እኔ በተለይ ያስገረመኝ ደግሞ በፈረንጆቹ አቆጣጠር ከ91 እስከ 93 ጦር ኃይሎች ሆስፒታል ሰራ ነበር። ያን ጊዜ በአጋጣሚ ሆኖ የኢህአዴግ የህወሀት አባላት ለመታከም የሚመጡ ነበሩ እና በእውነት ያን ጊዜ እንደገቡ ነው በትህትና ነው የሚናገሩት። እንዲያውም እንዲህ አይነት አነጋገር የሚተረጉሙት እነሱ ትምክህት በሚለው ነው አሮጋንስ። እና ጥቅምት 23 የዶክተር ደብረጽዮን አነጋገር በእነሱ ቋንቋ ትምክህተኛ ይመስላል። እና ያ አንዱ እኛ ግሩፕ ውስጥ ብዙ ሰው አላርም ያደረገን ነው። ከዛ በማግስቱ ደግሞ የሰሜኑ እዝ ላይ ድንገተኛ አደጋ ተፈጠረ የሚል ስንሰማ እሱንም ቢሆን ብዙዎቻችን እውነት ነው አይደለም የሚል ነገር ነበር። ነገር ግን ድርጅቱ ብዙ ጊዜ የቆዩ ሰው ስልጣናቸውን በደንብ አላቅም፣ አቶ ሰኪቱሬ ጌታቸው ልክ እስራኤል በስድስቱ ቀን ጦርነት ቀድማ አረብ ሀገሮችን አጥቅታ አደጋ ከመድረሱ በፊት ራሷን እንዴት እንደተከላከለች እና በ45 ደቂቃ ውስጥ የኢትዮጵያን የሰሜኑን እዝ በከፍተኛ ቅልጥፍና ከጥቅም ውጭ አውጥተነዋል ብለው መግለጫ ሲሰጡ ይሄ ሁለት ነገር ሰማን። ከዛ በኋላ በተከታታይ የምንሰማው ኢትዮጵያ የምትባል ነገር አትኖርም የሚል ነገር ሲመጣ ሁላችንም እዛ ውስጥ ያለ ነው እንግዲህ ኢትዮጵያ ከሌለች ኮቪድ-19 ማማከርም የለም። በእርግጥ ከፖለቲካና ኮረንቲ ራቅ ብለን ነው የምኖረው፣ ግን ከፖለቲካ መራቅ እንችላለን፣ ከኢትዮጵያ ግን መራቅ አንችልም የሚል አስተሳሰብ ነበረና ከዛ የተነሳ ነው አንድ ነገር ማለት አለብን፣ ይሄን ዝም ብለን ማለት አንችልም እና ከጥላቻ እና ከእንትን በራቀ መንፈስ ነው ይሄ በተጨባጭ የታዩ ነገሮች ላይ ተንተርሰን ነው ይህንን መግለጫ ለማውጣት የተገደድ ነው።
አድማጮች፣ በውጭ ሀገር የሚገኙ ኢትዮጵያውያን የጸረ ኮቪድ-19 ዘመቻ ከፍተኛ የአማካሪዎች ምክር ቤት ወቅታዊውን የኢትዮጵያ ሁኔታ በሚመለከት ያወጣውን ጋዜጣዊ መግለጫ ተንተርሶ ከአማካሪ ቡድኑ ሁለት አባላት ጋር ያደረግነው ቃለ ምልልስ አላበቃም። በተለይ እንዲህ ባለው ጊዜ ይበልጥ ሊባባስ በሚችለው የኮቪድ-19 መዛመት ላይ ያተኮረውን ቀሪው ምልልሳቸውን በነገው ምሽት እናቀርባለን። ለአሁኑ ግን እንግዶቻችንን ፕሮፌሰር ዮናስ እንዳለ ገዳንና ዶክተር ገበየው ተፈሪን ለጊዜያቸው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ለኢትዮጵያ የኪነ ጥበብ እድገትና ዛሬ ላለችበት ደረጃ መሰረት የጣሉት አንጋፋ ቲያትር ቤቶች በኮሮና ቫይረስ ምክንያት ሙሉ ለሙሉ ተዘግተው በመቆየታቸው ሙያውና ሙያተኞቹ ለከፍተኛ ችግር መዳረጋቸውን ይናገራሉ። ቀድሞውንም በተመልካች ማነስና በአማራጮች መበራከት ምክንያት ፈተናዎች የበዙበት የቲያትር ሙያ ኮሮና ይበልጥ አጣብቂኝ ውስጥ እንደከተተው የቲያትር ቤት ኃላፊዎችና ባለሙያዎች ይገልጻሉ። ስመኝሽ የቆየ የሀገር ፍቅር የብሔራዊ ቲያትርና ሌሎች የኪነ ጥበብ ባለሙያዎችን አነጋግራ ባጠናቀረችው ዘገባ ታስደምጠናለች።
የተለያዩ የመድረክ ቲያትሮችና ድራማዎች ጸሐፊ ቴዎድሮስ ተክለ አረጋይ በሙያው ለቲያትር ካለው ቅርበት በተጨማሪ ከ20 ዓመታት በላይ ባለመታከት በኢትዮጵያ ውስጥ የሚወጡትን ቲያትሮች ተመልክቷል። ቴዎድሮስ ለመጨረሻ ጊዜ ቲያትር ያየው ግን የዛሬ 7 ወር በሀገር ፍቅር ይታይ የነበረውንና እነ ፋንቱ ማንዶየን የመሳሰሉ አንጋፋ ተዋንያን የተሳተፉበትን ሰዓት እላፊ የተሰኘውን ቲያትር እንደነበር ያስታውሳል።
አንድ የመድረክ ቲያትር ቢወጣ ለምሳሌ የመጀመሪያው ቀን መሄድ ነው የሚመስለኝ። ቲያትር መድረክ ላይ ማየትን በጣም ናፍቄያለሁ። ምንም አይነት የጥራት ደረጃው ምንም ይሁን ተዋንያኑ ምንም አድርገው ይሱት ቲያትርን መድረክ ላይ ማየት በጣም ናፍቆኛል።
ብዙ ተወዳጅ ድምፃውያንና ተዋንያንን የፈጠሩት እንዲሁም ለትልቅ ደረጃ ያበቁት አንጋፋዎቹ የኢትዮጵያ ቲያትር ቤቶች ግን በኮሮና ቫይረስ ምክንያት ላለፉት 7 ወራት በመዘጋታቸው ከተመልካች ጋር ተራርቀው ሰንብተዋል። ቲያትር በማሳየትና አዳራሽ በማከራየት ያገኙት የነበረው ገቢ በመቋረጡም ቲያትር ቤቶቹም ሆኑ ሙያተኞቹ ለችግር ተጋልጠዋል። በሳምንት 8 ቲያትሮችን ያሳየ ነበረው የኢትዮጵያ ብሔራዊ ቲያትር የቲያትር ዳይሬክቶሬት ዳይሬክተር የሆኑት አቶ ደስታ አስረስ እንዳስረዱን ቲያትር ቤቶቹ ከመንግስት በሚመደብ በጀት የሚተዳደሩ በመሆናቸው ቋሚ የቲያትር ቤቱ ተቀጣሪዎች ደሞዝ ባይቋረጥባቸውም አንድ ቲያትር ለመታየት ከተመልካች በሚያገኘው ገቢ የራሱን ወጪ መሸፈን ይኖርበታል። ከውጭ የሚመጡ በርካታ ተጋባዥ ተዋንያንም የሚከፈላቸው ከተመልካች በሚገኝ ገቢ ነው።
በመንግስት ቅጥር የሚተዳደሩ ባለሙያዎች አሉ፣ መንግስት ቀጥሯቸው ማለት ነው። እኛ ጋር አብዛኛው ችግር የገጠመን ምንድነው፣ በእነዚህ 8 ቲያትሮች ውስጥ ከውጪ የሚጋበዙ ባለሙያዎች አሉ። በተለይ ብዙ ሰው የሚያሳትፉ ቲያትሮች ሲቆሙ እነዛ ባለሙያዎች ከኢትዮጵያ ብሔራዊ ቲያትር በትርኢት የሚከፈላቸው ክፍያ ሙሉ በሙሉ በመቋረጡ ለማህበራዊ ችግር የተዳረጉ በኢኮኖሚ ችግርም የተዳረጉ ሰዎች ባለሙያዎች እንዳሉ እሱ የሚታወቅ ነው።
በተመሳሳይ በሳምንት 8 ቲያትሮችን ያሳየ ነበረው የሀገር ፍቅር ቲያትርም በኮሮና ምክንያት ከተዘጋ ወዲህ ከተመልካችና አዳራሽ ኪራይ ያገኘ የነበረው ገቢ ሙሉ ለሙሉ በመቋረጡ ባለሙያውም ሙያውም አስቸጋሪ ሁኔታ ውስጥ እንዳሉ የቲያትር ቤቱ ስራ አስኪያጅ አቶ አብዱል ከሪም ጀማል ይገልጻሉ።
ቲያትር ቤት ሲኒማ ቤት አካባቢ ያለው ነገር ዝግ ስለተደረገ ኦልሞስት ዜሮ በሚባል ደረጃ ገቢ ተቋርጧል እና በዚህ ከታች እስከ ላይ ከጥበቃ አንስቶ ፐርፎርም እስከሚያደርጉ ባለሙያዎች ድረስ በእያንዳንዱ መድረክ የሚያገኙት ኢንሴንቲቭ ይቀርባቸዋል ማለት ነው። ከቲያትር ቤት ቅጥረኞች ወይም ደግሞ ሰራተኞች ውጪ በየመድረኩ ጋብዘን የምናሰራቸው ብዙ ባለሙያዎች አሉ እና በዚህ ብቻ የሚተዳደሩ የእነሱን ገቢ ነው የተቋረጠው እና ይህ በቁጥር የሚለካ አይደለም። በቃ ኦልሞስት ከዛ ጊዜ አንስቶ ቲያትር በመቆሙ ባለመከፈቱ እንግዲህ ገቢ ዜሮ ሆኗል ማለት ነው እና ከባድ ነገር ነው የፈጠረው።
ከቲያትር ተመልካችነቱ ባለፈ ብዙ ቲያትሮችን በመጻፍና በማዘጋጀት የሚታወቀው ቴዎድሮስ ተክላረጋይም በኮሮና ምክንያት ብዙ የኪነ ጥበብ ባለሙያዎች ገቢያቸው በመቋረጡ እየደረሰባቸው ያለውን የኢኮኖሚ ጫና እንዲህ ይገልጸዋል።
የተወሰኑ የቲያትር ቤት የመንግስት ተቀጣሪ የሆኑ ሰዎች ደሞዛቸውን ያገኙታል፣ እሱ አትቋረጥም። ግን በዛች ብቻ አልነበረም የሚኖሩት። አንድ የመድረክ ተዋናይ ሬዲዮ ላይ ይሰራል፣ አንዳንዶቹ ፊልም ላይ ይሰራሉ፣ ቴሌቪዥን ድራማዎች ላይ ይሰራሉ፣ ሌሎችም እንዲህ ከኪነ ጥበቡ ጋር የተያዙ ይሰፋሉ፣ ይተውናሉ፣ ያዘጋጃሉ። እነዚህ ሁሉ ነገሮች ነው የተዘጉት እና አንዳንድ ጊዜ ቤተሰባቸውን ለመመገብ እስካለመቻል ነው የተደረሰው። ቤት ኪራይ እስካለመክፈል እና ከዛም ከዚህም ብለሽ በልመናም የሆነ ሰዎችን በመጠየቅ በምናምን በማለት እንዲሁ ዝም ብሎ ኢትዮጵያዊ ባህሉ ስላለ በሱ ተደጋግፎ ይኖራል እንጂ የኪነ ጥበቡ ሙያተኛ ህይወት እጅግ አሳዛኝ ሁኔታ ላይ ነው ያለው።
በእርግጥ የኮሮና ቫይረስ ተጨማሪ ተግዳሮቶችን ይዞ መጣ እንጂ የቲያትር ሙያ ኢትዮጵያ ውስጥ ፈተና መጋፈጥ ከጀመረ ቆየት ብሏል። በቴክኖሎጂ ማደግና አማራጭ መብዛት ምክንያት የተመልካች መቀነስ፣ ለዘርፉ በቂ ትኩረት አለመስጠትና የሙያተኛው ለስራው ያለው ተቆርቋሪነት ዝቅተኛ መሆን የቲያትር ዘርፉን ቀድሞም እየተፈታተነው እንደነበር ቴዎድሮስ ያስረዳል።
ከኮቪዱ ያልተለየ የማኔጅመንት ችግርም አለ። ለምሳሌ ራስ ቲያትር ቤቱ ፈርሷል፣ ሌላም ቲያትር ቤት አልተዘጋጀም። ስለዚህ ከአስር አመት በላይ ራስ ቲያትር የለም። አሁን በቃ ስሙ ብቻ ነው የቀረው። ቲያትርና ባለ አዳራሽ ወይም ማዘጋጃ የምንለው ከኢንጂነር ታከለ ኡማ ቢሮቸውን ሲያሳድሱ አብሮ ተዘግቷል። በአብዛኛው ተዋንያኑ ወደዛ ላንመለስ እንችላለን ብለው ነው። ስራ አስኪያጁ መቼ እንደሚመለሱ አያውቅም። ስለዚህ የተዋንያኑ ሞራል ቀድሞውኑ ተሰብሯል። ከኮቪድን በፊት ኮቪድ ቢኖርም ባይኖርም እነዚህ ሁለት ቲያትር ቤቶች አይሰሩም ነበረ። ሀገር ፍቅር ቲያትርና ብሔራዊ ቲያትር ነበሩ በአግባቡ እየሰሩ ያሉት። እነሱን ደግሞ ኮቪዱ ከመጣ በኋላ እነሱም በበሽታ የተነሳ ከአገልግሎቱ ውጭ ሆነዋል።
በዚህ ሀሳብ የሚስማሙት የብሔራዊ ቲያትር ኃላፊው አቶ ደስታም የኮሮና ቫይረስ ለዘርፉ ተጨማሪ ፈተና ነው ይላሉ።
በዚህ 7 ወር ውስጥ አስደንጋጭ ሁኔታ ውስጥ ነው የገባ ነው። ምክንያቱም ኪነ ጥበቡን በራሱ ነው የለወጠው። በምን ስልት እንደምንቀንቅር ግራ እስኪገባን ድረስ ኪነ ጥበቡ የተዳከመበት ሁኔታ ነው ያለው። ከዚህ በፊትም ይህንን ያህል የምንኩራራበት ደረጃ ላይ አልነበርንም። ያሁን ወረርሽኙ ደግሞ ሲመጣ የባሰ ነገር ሁሉ ቀጥ ያለበት ሁኔታ ነው ያለው። ያ አስደንጋጭ ነው።
ከሰባት ወር መዘጋት በኋላ አንዳንድ ሲኒማ ቤቶች ፊልሞችን ማሳየት ጀምረዋል። የመድረክ ስራ ግን በመድረክ ላይ ለሚተውኑትም ሆነ ከመድረክ ጀርባ ሆነው በቴክኒክና በመስተንግዶ ለሚያግዙ ባለሙያዎች የበለጠ ጥንቃቄ ማድረግን ስለሚጠይቅ በምን መልኩ መከፈት እንደሚችሉ ውይይት እየተደረገ መሆኑን አቶ አብዱል ከሪም ያስረዳሉ።
የተለመደው የጥንቃቄ መንገድ አለ። ሰዎችን አራርቆ የማስቀመጥ፣ ሰዎች ሲገቡ ሙቀት የመለካት፣ እያንዳንዱ የንጽህና መጠበቂያ፣ የአፍ መሸፈኛ፣ እንደዛ አይነት ነገሮች የተሟሉ መሆን አለባቸው። የሚታዩ ቲያትሮች ያው ላይቭ ፐርፎርም ስለሚደረጉ ብዙ ተዋናይን የሚሳተፉባቸው ቲያትሮች ለጊዜ ሆልድ ማድረግ ግዴታ ነው። አነስተኛ ቁጥር ያለው ተዋናይ የሚሳተፍበት ቲያትሮችን ጊዜው ለማውጣት እያሰብን ነው። እነሱም ሲወጡ የርቀትን በጠበቀ መልኩ ያሟሉ እንዲሆኑ አሁን ልምምዱንም ጀምረናል።
በቲያትር ዘርፉ ዙሪያ የተጋረጠው ፈተና ኮቪድ-19 ያስከተላቸውን ፈተናዎች በመቋቋም ብቻ የሚፈታ አለመሆኑን ግን ባለሙያዎቹ ይስማሙበታል። ቲያትር ቤቶቹ ብቻ ሳይሆኑ መንግስትን ጨምሮ አጠቃላይ የኪነ ጥበብ ባለሙያው ተረባርቦ መሰረታዊ ለውጦችን በማምጣት ሙያውን ከአደጋ መታደግ እንደሚገባም አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።